የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሐሙስ ነሐሴ 7 2012 ዓ.ም ዝግጅታችን ጀመረ። የዩናይትድ ስቴትስን ምክትል ፕሬዚደንት ክንዋኔዎች የሚቃኝ ዘገባ ይዘናል።
ዶናልድ ትራምፕ gets it and he understands the American people.
ማይክ ፔንስ ናቸው በአብይ ርዕስ ይመለሳሉ። ትውልደ ኢትዮጵያው ዶክተር ሙላቱ ለማ የዘንድሮ የዩናይትድ ስቴትስ ፕሬዚደንት የልቀት ሽልማት አሸናፊ ሆነዋል።
ተማሪዎች ጓደኞች ናቸው። ከነሱ ምንም ሞት ብቻ ነው የሚያቆመኝ ከነሱ መርዳት። ይሄ ኦነር ለኔ ብቻ ሳይሆን ለመላ ኢትዮጵያ ሕዝብ ነው።
በዚህ ምሽት ይዘናቸዋል። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ታገኙናላችሁ። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
እንደምን አመሻችሁ አድማጮቻችን። ዜናውን ማሰማችሁ አዳነች ሳዬ ነኝ። ኢትዮጵያ ውስጥ ባለፈው ወር የሰዎች ሕይወትን ያጠፉ ግጭቶች ከተካሄዱ በኋላ ከ9000 በላይ የሚሆኑ ሰዎች መታሰራቸውን የመንግስት የሰብአዊ መብት ኮሚሽን ለሮይተርስ የዜና አገልግሎት መናገሩ ተዘግቧል። ይህ ድርጊትም ለውጥ በማምጣት ተግባር ተሞግሶ የነበረው መንግስት በፊት ወደ ነበሩት መንግስታት አሰራር እየተመለሰ ነው የሚል ስጋት ማሳደሩን ዘገባው አክሏል። ከሁለት ዓመታት በፊት ስልጣን ላይ ሲወጡ ዲሞክራሲያዊ ለውጦች አመጣለሁ የሚል ቃል ገብተው የነበሩት ጠቅላይ ሚኒስትር አብይ አህመድ ግጭቱን ያስከተለው የብሔረተኝነት ስሜትን ለመቆጣጠር እየተቸገሩ መሆናቸውን የሮይተርስ የዜና አገልግሎት ዘገባ ገልጿል። የመንግስት የኢትዮጵያ የሰብአዊ መብት ኮሚሽን በተናገረው መሰረት ዝነኛው አርቲስት ሀጫሉ ሁንዴሳ ከተገደለ በኋላ በተነሳው ተቃውሞ 9000 የሚሆኑ ሰዎች ታስረው በመዲናይቱና በኦሮሚያ ዙሪያ 178 ሰዎች ተገድለዋል። መንግስት ለጉዳዩ ሲጠየቅ እድሚያ የሚሰጠው ለህግና ስርዓት ነው ማለቱን ሮይተርስ የዜና አገልግሎት ዘግቧል። የባልደራስ ለእውነተኛ ዲሞክራሲ አመራር አባላት አቶ እስክንድር ነጋ፣ አቶ ስንታየሁ ቸኮልና ወይዘሮ ቀለብ ስዩም አቃቤ ህግ በቅድሚያ ምርመራ ያቀረባቸውን ምስክሮች አንሰማም ብለው ጠበቆቻቸውን አሰናበቱ ሲል መለስካቸው አማ ከአዲስ አበባ ዘግቧል። ዝርዝሩ በጥሎ ይቀርባል።
የባልደራስ ለእውነተኛ ዲሞክራሲ አመራር አባላት አቶ እስክንድር ነጋ፣ አቶ ስንታየሁ ቸኮልና ወይዘሮ ቀለብ ስዩም አቃቤ ህግ በቅድሚያ ምርመራ ያቀረባቸው ምስክሮች አንሰማም ብለው ጠበቆቻቸውን አሰናበቱ። ተጠርጣሪዎቹ ቀደም ሲል በነበረው ቀጠሮ በቅድሚያ ምርመራ ስለ ምስክሮች አቀራረብና የምስክሮች ደህንነት አጠባበቅ በተመለከቱ አዋጆች ያቀረቡትን ተቃውሞ ፍርድ ቤቱ አልተቀበለውም። ፍርድ ቤቱ ሲያትት በተቃራኒው አቃቤ ህግ ያቀረበው ጥያቄ በህጉ መሰረት ስለሆነ እንዲሁም የቅድሚያ ምርመራ ዋና ዓላማው ማስረጃ ለሚመለከታቸው የላይ ፍርድ ቤቶች ማቆየት መሆኑን አብራርተዋል። ስለዚህም አቃቤ ህግ 3 ምስክሮች ከመጋረጃ ጀርባ፣ 4 ምስክሮች ደግሞ በዝግ ችሎት እንዲያቀርብ ያመለከተውን ፍርድ ቤቱ መቀበሉን ገልጾ አቃቤ ህግ ያሉትን ምስክሮች እንዲያሰማ ትዕዛዝ ሰጥቷል። ይሁንና ተጠርጣሪዎቹ ተቃውሞ እንዳላቸው አስታውቀው ሲፈቀድላቸው ተቃውሟቸውን ግልጽ አድርገዋል። አቶ እስክንድር ነጋ ሌሎችን በመወከል ለተናገሩት የተጠረጠሩበት ድርጊት የዘር ማጥፋት ወደሚመስል ወንጀል ያዘነበለ ስለሆነ ይሄ ደግሞ በዓለም አቀፍ ህጎች ጭምር በግልጽ ችሎት መታየት እንዳለበት የተደነገገ ነው ብሏል። ይሁንና ይህ ፍርድ ቤት ከዚህ በተቃራኒ ብይን ስለሰጠ ይህን ችሎት አንከታተልም፣ ጠበቆቻችንም ከዛሬ ጀምሮ አሰናብተናል ሲሉ ተናግረዋል። ፍርድ ቤቱ የተጠርጣሪ ጠበቆችንም አስተያየት ጠይቋል። ጠበቆቹም የደንበኞቻቸውን ፈቃድ እንደሚፈጽሙ ገልጸው የመሰናበቱን ጉዳይ መቀበላቸውን አሳውቀዋል። በመጨረሻ ፍርድ ቤቱ መንግስት ለተጠርጣሪዎቹ ተከላካይ ጠበቃ እንዲያቆም ትዕዛዝ ሰጥቶ ለነገ ነሐሴ 8 ቀን 2012 ዓ.ም ተለዋጭ ቀጠሮ ይዟል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ሩዋንዳ በዜጎቿ ላይ የኮሮና ቫይረስ ምርመራ ለማድረግ ያላትን የአቅርቦት እጥረት ለማካካስ የሂሳብ አሰራርን እየተጠቀመች ነው ተብሏል። ሊዮን ሙቴሳ የተባሉ የሩዋንዳ የኮሮና ቫይረስ ግብረ ኃይል አባል የሰው ልጅ በረመል ፕሮፌሰር የሚመረመሩት ናሙናዎች ቁጥር በመቀነስ የምርመራው ውጤት በአንድ ቀን ውስጥ እንዲገኝ ማድረግ ይቻላል ብለዋል። ሂሳብ አያያዝ የመጠቀሙ ዘዴ በአጭር ጊዜ የበዙ ምርመራዎች ለማድረግ እንደሚረዳና ለእያንዳንዱ ምርመራ የሚወጣውን የ$50 ዋጋን ከግማሽ በላይ እንደሚቀንስ ተመራማሪዎችም ይናገራሉ። ሩዋንዳ 300,000 የኮሮና ቫይረስ ምርመራ ማድረጓ ታውቋል። ይህን ዘዴ ያፈለቁት በሽታዎችን በሂሳብ ዘዴ መከላከል ጥበብ ምሁር ዊልፍሮድ እንዲፎን ምርመራ የሚያካሄዱት ባለሙያዎች ስህተት እንዳይሰሩ የሚያግዛቸው ሶፍትዌር እየሰሩ መሆናቸው ተገልጿል። ኪጋሊ ውስጥ የአፍሪካ የሂሳብ ሳይንስ ዓለም አቀፍ መረብ የጥናትና የምርመራ ስራ አስኪያጅ ናቸው። ሩዋንዳ ከ2100 በላይ የቫይረሱ በሽተኞች እንዳሏት ታውቋል። በአህጉሪቱ ያነሰ የተረጋገጠ ቁጥር ካላቸው የአፍሪካ ሀገሮች ውስጥ አንዷ ተደርጋ ታያለች። የዓለም የጤና ድርጅት የሩዋንዳ የኮቪድ-19 አያያዝን አሞግሷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዓለም የጤና ድርጅት ሊባኖስን ለመርዳት የ76 ሚሊዮን ዶላር እርዳታ ለማግኘት ዓለም አቀፍ ማህበረሰብን እየጠየቀ ነው። ከአንድ ሳምንት በፊት ሊባኖስ ላይ የደረሰው ከባድ ፍንዳታ ወደቡን አፍርሶ በሆስፒታሎች፣ በጤና ጣቢያዎችና የሕክምና እቃዎች መደብሮች ላይ ከባድ ውድመት አድርሷል። በተለይም የሚያሳስበን የኮቪድ-19 ወደ ሊባኖስ መመለስ ነው። የ76 ሚሊዮን ዶላር ረድኤት ለማግኘት ተማጽኖ ጀምረናል። ዓለም አቀፍ ማህበረሰብ በሚቻለው ሁሉ ሊባኖስን እንዲረዳና ከጎኗ እንዲቆም እንጠይቃለን ሲሉ የዓለም አቀፍ የጤና ድርጅት መርሃ ግብር ከጥናው ስራ አስኪያጅ ራና ሐጃ ተናግረዋል። 3 ሆስፒታሎች ሙሉ በሙሉ በፍንዳታው እንደወደሙ፣ 3 ሌሎች ደግሞ በከፊል ስራ እንደጀመሩ የዓለም አቀፉ የጤና ድርጅት ባለስልጣኖች ገልጸዋል። የሆስፒታል አልጋዎችን በ600 መቀነሱን፣ በቤይሩት ካሉት 55 የጤና ጣቢያዎች በግማሽ እንደማይሰሩ ባለስልጣኖቹ አክለው ተናግረዋል። ትናንት ሊባኖስ ውስጥ 309 አዲስ የኮሮና ቫይረስ በሽተኞች እንደተገኙ የጤናው ድርጅት የአስቸኳይ ጊዜ ሁኔታ ስራ አስኪያጅ ሪክ ብሬነን ገልጸዋል። ሆስፒታሎችም ጭምር ቫይረሱን ለመከላከል የሚደረገውን ጥረት ማላላታቸውን ባለስልጣኑ ጠቁመዋል። በመጨረሻም የኮቪድ-19 ዜናዎች። ዩናይትድ ስቴትስ ትላንት በሀገሪቱ ዙሪያ ወደ 1500 የሚጠጉ የኮሮና ቫይረስ በሽተኞች መሞታቸውን አስታወቀች። ካለፈው ግንቦት ወር ወዲህ ይህን ያክል ብዛት ያላቸው የቫይረሱ በሽተኞች በአንድ ቀን ውስጥ ሲሞቱ ለመጀመሪያ ጊዜ ነው ተብሏል። ዓለም አቀፉ ወረርሽኝ ከገባበት ጊዜ አንስቶ 166,027 ሰዎች ለህልፈት ተዳርገዋል። በዩናይትድ ስቴትስ በተከታታይ ከሁለት ሳምንታት በላይ በሆነ ጊዜ ውስጥ በቀን በአማካኝ 1,000 ሰዎች እየሞቱ መሆናቸውን ያመለክታል ተብሏል። በአሁኑ ወቅት ዩናይትድ ስቴትስ ውስጥ 5.1 ሚሊዮን የኮሮና ቫይረስ በሽተኞች አሉ። በቫይረሱ በሽተኞችም ሆነ በሙታኑ ብዛት ከዓለም ቀዳሚ ቦታ እንደያዘች ነው። የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርደን ኦክላንድ ከተማ ላይ በአዲስ መልክ እንቅስቃሴ ለማገድ ያስገደዳቸው የኮሮና ቫይረስ ወረርሽኝ መስፋፋት እየጨመረ መሆኑ ተገልጿል። የሰሜናዊቷ ከተማ ባለስልጣኖች ዛሬ በገለጹት መሰረት 13 አዲስ የቫይረሱ በሽተኞች ተገኝተዋል። ሁሉም የኮሮና ቫይረስ ከተገኘባቸው 4 የአንድ ቤተሰብ አባላት ጋር የተያዙ ናቸው። አዲስ በቫይረስ መያዛቸው የተረጋገጠ ሰዎች 36 ደርሰዋል። ጠቅላይ ሚኒስትር ጃሲንዳ አርደን 1.6 ሚሊዮን የኦክላንድ ከተማ ህዝብ ካልፎ ማክሰኞ አንስቶ ለሶስት ቀናት ያህል እንቅስቃሴው እንዲገደብ አዘዋል። ከከተማይቱ የሚወጡ ሰዎች ቢኖሩ ለመመለስ ሲባል ፖሊሶች በከተማይቱ ድንበሮች ተመድበዋል። ጥብቅ የሆነ የአካል መራራቅ ደንብንም ደንግገዋል። በአዲስ መልክ በተነሳው የቫይረሱ መዛመት ምክንያት የሀገሪቱን ፓርላማ የማፍረሱ ጉዳይ እንዲዘገይ ተደርጓል። እንደ አውሮፓ አቆጣጠር መስከረም 19 ላይ ሊካሄድ የነበረውን የምክር ቤት ምርጫ ወደ ማዘግየት ሊያመራ ይችላል። በዓለም ደረጃ 20.6 ሚሊዮን በቫይረሱ የተያዙ ሰዎች እንዳሉ፣ በሞት የተለዩት ደግሞ ወደ 750 ሺህ እንደሚጠጉ ታውቋል። በኒውዚላንድ ግን በቫይረሱ የሚያዙትም ሆነ በሞት የተለዩት ቁጥር ከዓለም ያነሱት ከሚባሉት መካከል ነው። ሀገሪቱ 1,589 የኮሮና ቫይረስ በሽተኞች ሲኖሯት የሞቱት 22 ሰዎች ናቸው ተብሏል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርትዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ነሐሴ 7 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ የትራምፕ አስተዳደርን ባስጨነቁ ፈተናዎች ሁሉ አብረው ጸንተው በመቆም ተጋፍጠው አሳልፈዋል። የተወካዮች ምክር ቤቱ በፕሬዚደንቱ ላይ የክስ ምርመራ በከፈተበትና ባካሄደበት ወቅት ከጎናቸው ቆመዋል። ፕሬዚደንቱ በወሰዷቸው በርካታ የካቢኔ ለውጦችም ላይ እንዲሁ። በዓለም አቀፍ ጉዳዮች በዋይት ሃውስ ልዑክነት ሰርተዋል። በአሁኑ ጊዜ ደግሞ የኮቪድ-19 ግብረ ኃይሉን እየመሩ ናቸው። ማይክ ኦሱሊቫን ስለ ማይክ ፔንስ ክንዋኔዎች ተንታኞችን አነጋግሮ ከሎስ አንጀለስ ያጠናቀረውን ዘገባ ቆንጅታ እየታቀርበዋለች።
የቀድሞው የኢንዲያና አገረ ገዢ ማይክ ፔንስ ለምክትል ፕሬዝደንትነት ተመረጡበት ጊዜ አንስተው ሚስተር ትራምፕን ከመደገፍ ለሳቸው ከመሟገት ተቆጥበው አያውቁም።
ዶናልድ ትራምፕ gets it and he understands the American people.
ዶናልድ ትራምፕ የገባቸው ናቸው። የአሜሪካን ህዝብ ይረዱታል።
የምክትል ፕሬዝደንትነት ክንዋኔዎችን ያጠኑ የታሪክ ምሁር የሴንት ሉዊስ ዩኒቨርሲቲ የህግ መምህሩ ጆል ጎልድስቲንም እንደሚሉት ፔንስ ፕሬዝደንቱን በማማከር ከዩናይትድ ስቴትስ ኮንግረስ ጋር አገናኝ በመሆን ዲፕሎማሲያዊ ተልእኮችን ይዘው በመውጣት ያጋዥነት ሚና ሲጫወቱ ቆይተዋል። ባለፈው ጥር አጋማሽ ላይ ደግሞ ኮሮና ቫይረስ በዩናይትድ ስቴትስ መዛመት በጀመረበት ጊዜ ማይክ ፔንስ የዋይት ሃውስ የኮሮና ቫይረስ ግብረ ኃይል መሪነቱን ይዘዋል። አንዳንዴም አወዛጋቢ የፖሊሲ እቅዶችን ይዘው ይወጣሉ። ለምሳሌ
We think we can safely reopen schools. The risk to children is very low.
ትምህርት ቤቶችን ያለ ችግር በተነካካይ መክፈት እንችላለን ብዬ አስባለሁ። ልጆች ያላቸው ተጋላጭነት እጅግ በጣም ዝቅተኛ ነው።
በዩናይትድ ስቴትስ ታሪክ በአስተዳደር ውስጥ ንቁ ሚና ይዘው የሰሩ ሁሉም ምክትል ፕሬዝዳንቶች አይደሉም። ለምሳሌ ሊንደን ጆንሰን እንደ ምክትል ፕሬዝዳንት በፕሬዝዳንት ጆን ኤፍ ኬኔዲ ጥላ ተውጠው ነው ያሳለፉት። ተንታኞች ያ ባለፉት ጥቂት አስተዳደሮች እንደተቀየረ ይናገራሉ። የሴንት ሉዊስ ዩኒቨርሲቲ የህግ መምህር ጆል ጎልድስቲን ያስረዳሉ።
ቫይስ ፕሬዝደንሲ አይ ቲንክ ሪሊ ቼንጅድ ቢጊኒንግ ዊዝ ዘ Carter Mondale administration were
እንደሚመስለኝ የምክትል ፕሬዝደንቶች ሚና በደንብ የተቀየረው ከካርተርና ሞንዴል ዘመነ መንግስት ጀምሮ ነው። ምክትል ፕሬዝደንቱ በሁሉ ጉዳዮች አማካሪያቸውና ችግር ሲከሰት መፍትሄ አምጪያቸው ነበሩ። ከዚያን ጊዜ ጀምሮ የነበሩት ፕሬዝደንቶች ሁሉ በጥቂቱ በተለያየ መንገድ አድርገውት እንደሆነ ነው እንጂ በመሰረቱ ያን አሰራር ተከትለዋል።
በብዙዎች አስተያየት የፕሬዝደንት ጆርጅ ደብሊው ቡሽን የውጭ ፖሊሲና የብሔራዊ ጸጥታ ጉዳይ ከበስተጀርባ ሆነው በዋናነት ሲያሽከረክሩ የነበሩት ምክትል ፕሬዝደንታቸው ዲክ ቼኒ ነበሩ። ጠበቃና ደራሲ ሬፕ ብራውኔል ይተነትናሉ።
እንደሚመስለኝ
ዶናልድ ትራምፕ የፈለጉት እንደ ዲክ ቼኒ አይነት ምክትል ፕሬዝደንት እንዳልነበረ ግልጽ ነው። የምትፈልገውን ምክትል ፕሬዝደንት ትይዝና የምትፈልገውን ነገር ታሰራዋለህ። ስለዚህ ትራምፕ እንደዚህ አይነት ስልጣን ይዞ ዝናቸውን የሚጋራ ሰው እንዳልፈለጉ ግልጽ ነው።
ወንጌላዊው ማይክ ፔንስ ፕሬዝደንት ትራምፕ በወግ አጥባቂዎች ዘንድ ሰፊ ድጋፍ እንዲያገኙ አግዘዋቸዋል። ጥብቅ የኢሚግሬሽን ፖሊሲ ሲያወጡ፣ ወግ አጥባቂ ዳኞችን ሲሾሙ ድጋፍ ሰጥተዋቸዋል። ሩሲያን በሚመለከት ከፕሬዝደንቱ ከረር ያለ አቋም ይዘው ታይተዋል። ይሁን እንጂ ለዩናይትድ ስቴትስ የመወሰኛ ምክር ቤት አባልነት ከአላባማ ክፍለ ግዛት በተወዳደሩትና በወሲባዊ ምግባረ ብልሹነት በተወነጀሉት ሮይ ሙር ላይ ባሰሙት ተቃውሞ ደረጃ ራሳቸውን ከፕሬዝደንቱ አርቀው የታዩበት ጊዜ የለም። ያም ሆነ ይህ ኤክስፐርቶች ማይክ ፔንስ በአስተዳደሩ ታሪክ እስካሁን ይህ ነው የሚባል ያሳረፉት ማህተም እንደሌለ ነው የሚናገሩት።
I don't see him as being
በሁለቱም ፓርቲዎች በነበሩ በአብዛኛዎቹ ምክትል ፕሬዝደንቶች ደረጃ የላቁ ወይም የሚደነቁ አድርጌ አላያቸው።
በኦሬጋኗ ፖርትላንድ ከተማ ሁከት ወቅት ገብተው የነበሩትን ፌደራል ወታደሮች የከተማዋ ባለስልጣናት ሁከቱን እያባባሱብን ነው ማለታቸውን ተከትሎ ወታደሮቹ ለቀው እንዲወጡ በተደረገው ውሳኔ ምክትል ፕሬዝደንቱ ሚና እንደነበራቸው ተንታኞች ይጠቅሱላቸዋል። በአደባባይ ሁልጊዜም ላለቃቸው ታማኝ ሆነው የሚታዩትና ብዙ ጊዜም በሳቸው ጥላ ስር ተውጠው የሚስተዋሉት ማይክ ፔንስ ከመጋረጃው በስተጀርባ ምን ያህል የጎላ ሚና ይዘው እንደቆዩ ግልጽ አይደለም። በብዙዎች ተንታኞች አይን በዶናልድ ትራምፕ ላይ የሚሰጥ ውሳኔ ህዝብ ተደርጎ በሚታየው በህዳሩ ምርጫም ምን ልዩነት እንደሚያመጡ አይታወቅም።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ቆንጅት። የትንታኔው መጽሔት ይቀጥላል። ትውልደ ኢትዮጵያዊው ዶክተር ሙላቱ ለማ የዘንድሮ የዩናይትድ ስቴትስ ፕሬዚደንት የልቀት ሽልማት አሸናፊ ሆነዋል። ዶክተር ሙላቱ የፕሬዝደንታዊው ሽልማት አሸናፊ የሆኑት በሳይንስ ሂሳብና ምህንድስና በአሰልጣኝነት ዘርፍ ነው። በጆርጂያ ግዛት የሳቫና ስቴት ዩኒቨርሲቲ የሂሳብ ትምህርት ክፍል መምህር የሆኑት ዶክተር ሙላቱ ሽልማቱ የመላው የኢትዮጵያ ሕዝብ ነው ብለዋል። ሀብታሙ ስዩም ዝርዝሩን ይዟል።
መምህርነት የልጅነት ልማቸው ነበር። ለተማሪዎች አብልጦ ማሰብ ዛሬም ድረስ የተከተላቸው ልማድ።
ተማሪዎች ጓደኞች ናቸው። ከነሱ ምንም ሞት ብቻ ነው የሚያቆመኝ ከነሱ መርዳት።
ዶክተር ሙላቱ ለማ ይህ በጎ ስሜታቸው ከሂሳብ ትምህርት ዕውቀታቸው ጋር ተዳምሮ ያፈራው ፍሬ በዩናይትድ ስቴትስ እጅግ ክብር ከሚሰጣቸው የትምህርት ዘርፍ ሽልማቶች መካከል ያንደኛው አሸናፊ እንዲሆኑ አድርጓቸዋል። የአሜሪካ ፕሬዚዳንታዊ የልቅና ሽልማትን በሳይንስ ሂሳብና ኢንጂነሪንግ ዘርፍ አሰልጣኝነት ነው ዘርፍ ካገኙ 12 ሊቃውንት መካከል አንዱ መሆናቸው ይፋ ተደርጓል። ዶክተር ሙላቱ ለዚህ ክብር መብቃታቸው የሂሳብ ትምህርትን በተመለከተ ያለውን አመለካከት ለማቃናት የሚበጅ የመላ ኢትዮጵያን ኩራትም አድርገው ቆጥረውታል።
በኔ ግምት ማንም ሰው ማቴማቲክስን መማር ይችላል ግን እንዳቀራረቡ ነው። ብዙ ሰዎች አሁን ብዙ ተማሪዎች ማቴማቲክስን ይፈራሉ። እነግራቸዋለሁ ምንም የሚያስፈራ ነገር የለም። እናንተ ጋር እፈራለሁ። ጥያቄ ካላችሁ የፈለጋችሁን ጥያቄ ጠይቁኝ። ይሄ ኦነር ለኔ ብቻ ሳይሆን ለመላ ኢትዮጵያ ሕዝብ ነው።
መምህርነት ዶክተር ሙላቱ የበዛውን የህይወታቸውን ምዕራፍ ያሳለፉበት ዘርፍ ነው። ምርምርና ጥናት የሱስ ያክል የደጋገሟቸው ስጦታዎቻቸው መሆናቸውንም ይናገራሉ።
ኢትዮጵያ ከአዲስ አበባ ዩኒቨርሲቲ እንደተመረቁ አዋሳ እርሻ ኮሌጅ ነው ያስተማርኩት። አዋሳ እርሻ ኮሌጅ ለአምስት ዓመት እንዲሁም አዲስ አበባ ዩኒቨርሲቲ ለሁለት ዓመት አስተምሬያለሁ። ከዛ በኋላ ስኮላርሺፕ አግኝቼ እዚህ ኬንት ስቴት ኦሃዮ መጣሁ። 1988 ፈረንጆች መጣሁ። በ1994 ፒኤችዲን ካገኘሁ በኋላ እዚህ ሳቫና ስቴት መጣሁ። እዚህ ከመጣሁ በኋላ ትልቁ ዓላማዬ ተማሪዎቹን መቀየር ነው እና ተማሪዎቼና ማቴማቲክስ ጓደኛ መሆን አለባቸው። ማቴማቲክስ ከባድ አይደለም። ማቴማቲክስን የሚያከብደው አቀራረቡ ነው። አምስት ዓመቴ ነው ስራ ብዙ ወረቀቶች ፐብሊሽ አድርጌያለሁ። በአሁኑ ጊዜ ወደ 101 ፐብሊኬሽን አለኝ። ከነዚህ ውስጥ 32 ከተማሪዎች ጋር ነው።
የሳይንሱን ዘርፍ የተቀላቀሉ ኢትዮጵያንና ትውልደ ኢትዮጵያውያን መበርታት እንደሚያስፈልጋቸው የሚናገሩት የሳቫና ስቴት ዩኒቨርሲቲው መምህር ዶክተር ሙላቱ ተደጋጋሚ ምርምሮች ለከፍተኛ ደረጃ እንደሚያደርሷቸውም ይመክራሉ።
በእኔ ግምት ማስተማር ብቻ በቂ አይደለም፣ ምርምር መስራት አለባቸው። ምርምር መስራት ደግሞ ከተጀመረ ራሱ በቃ ሱስ ነው። እንዳልኩ 101 ፓብሊኬሽን አለኝ። ስቲል መስራት እፈልጋለሁ። ብዙ ሰው ይበቃሃል ይሉኛል፣ ግን እኔ እንደ ሱስ ሆኖብኛል። ፈረንጅ 2011 ዘሙላቱ ነምበር በእኔ ስም የሚጠራ ነምበር ዲስከቨር አድርጌያለሁ። የአሁን በዓለም ደረጃ የታወቀ ነው። የእኔ ተማሪዎች ሁልጊዜ እሱን እሰጣቸዋለሁ፣ አስረዳቸዋለሁ። ምን ይላሉ? ዶክተር ልማ አልክሬን ማይ ኦን ነምበር ላይክ ይውላሉ። እኔም የራሴን ቁጥር እንዳንተ እፈጥራለሁ ይላሉ። ይሄ ምርምር ስራ ከማትማቲክ ብቻ አይደለም። እኔ ከባዮሎጂም ከሁሉም ጋር አብሬ እሰራለሁ። አሁን አንዷ ቅርቡ አፕሊኬሽን ማቴማቲክስ ኢን ባዮሎጂ አንድ ሪሰርቸር ጋር አሁን ፐብሊሽ ነው ያለ። ከታም ሁሉም ሳይንስ ፊልዶች ጋር ተማሪ እየወሰድኩ እነሱን ማንወላል አብሬ እሰራለሁ እና ያ አሰለቸኝም ነ እንጆይ ነው ማለት በጣም ደስ ነው የሚለኝ እነሱ ጋር መስራት።
እርስዎን በመሰሉ ምሁራንና ወጣት ኢትዮጵያን መካከል የእውቀት ሽግግር እንዲኖር ምን አስበዋል ስንል የጠየቅናቸው ዶክተር ሙላቱ
ከተቻለ እረፍት በሆንበት ጊዜ መንገድ ካለኝ ኢትዮጵያ ሄጄ ኮንትሪቢዩት ባደርግ ደስ ይለኛል። እዚህ በማልሰራበት ጊዜ ሄጄ ኮንትሪቢዩት ማድረግ ደስ ይለኛል። ማግኘቱ በጣም ከበደ። እዚህ ያሉትን አንዳንድ ጥቂት ነው የሚናቸው፣ በጣም ኮንታክት አለኝ። ሞር ኢንትረስቴድ ኢትዮጵያ ላሉት ነው። ብዙ ፖቴንሻል አላቸው ኢትዮጵያንስ አሉ፣ ግን ጋይዳንስ የላቸው።
ዶክተር ሙላቱ ለማ ባለትዳርና የልጆች አባት ናቸው። ትልቁ ዜና የፈጠረው ደስታ በእጅጉ የላቀ መሆኑን የነገሩን ባለቤታቸው ወይዘሮ አስቴር ደበበ ለልጆቻቸው ተምሳሌት የሆኑት የባለቤታቸው በጎ ድርጊት በደስታ መመለሱ የተወውን ስሜት እንዲያጋራሉ።
በጣም 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 የተለየ ሰው ነው። እንደው በጣም እኔ ከሚገባው ባሌ ነው ያዘምኩ። በጣም ጥሩ ሰው ነው። አንዳንዴ ለሰው ሲቸገር እንዲ አንተ ለሰው ነው እንደምትኖረው፣ እነሱ ራሳቸው ይኖራሉ፣ ለእነሱ አንተ ተጨንቅ ነው የምለው። ለተማሪ ይጨነቃል፣ አካባቢ ላለ ሰው አስተማሪ፣ የኢትዮጵያኖች አስተማሪዎች ካሉ ለእነሱ ይጨነቃል። አንድ ነገር ካለ አካባቢ ካለ ለቤተሰብ ይጨነቃል። አንተ እንደው እንዴት ትችለዋለህ ነው የምለው። እና እንደዚህ አይነት ሰው ነው። በጣም የዋህ፣ በጣም ደግ። እኔ ነኝ ኃይለኛ መቼስ ራሴን ልናገር እና ልጆቹንም በእኔ ኃይል ነው ያዝኩት። አንዷም በፕሬዚዳንት አዋርድ ተሸልማ ጨረሰች እዚህ ጆርጂያ ሳውዘርን ዩኒቨርሲቲ። እነሱን ሀብለር ገና ትምህርት ቤት ሳይገቡ ነው መማር ያስተማር ነው ቤት ውስጥ በሌሎቹ ልጆች ስለተማርን ቁጭ ብለው በተለይ ማቴማቲክስ በየቀኑ እንደውም አንድ ቦታ ውሰጅን ሲሉ 10 ፕሮብሌም ሰርተው ነው የሚሄዱት የትም ቦታ ሲሄዱ።
ጥልቅ ማሰብና ማሰላሰል በሚጠይቀው የሂሳብ ዘርፍ ባለቤታቸው ይሳካላቸው ዘንድ የበኩላቸውን ያደርጉ እንደነበር የነገሩን ወይዘሮ አስቴር ቤተሰባዊ ፍቅር የሙያ ስኬትንም እንደሚፈጥር ያምናሉ።
በብዙ ነገር ነው የምረዳው በእውነት። ዋናው የቤት ፍቅር እና ሰላም ካለ እሱ የሚሰራው ነገር ይላል። እኔ ልጆቹን ይዛለሁ፣ የቤቱን ነገር በሙሉ እነግራለሁ። አንተ ራስህን ቻል ነው የምለው እኔ በቃ።
ዶክተር ሙላቱ ለማ በጀመሩት የምርምር ዘርፍ እንደሚቀጥሉ ነግረውናል። ለአሁኑ አበርክቶታቸው የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ የፈረሙበት የክብር የምስክር ወረቀት እንዲሁም ከብሔራዊ የሳይንስ ፋውንዴሽን የገንዘብ ጉርሻ ያገኛሉ። ለአሜሪካ ድምፅ ሀብታሙ ስዩም።
እንኳን ደስ ያለዎት ዶክተር ሙላቱ ለማ። አፍታሙን ለዘገባው አመሰግናለሁ። ወደ ተከታዩ ዘገባ እንለፍ። በአዋሽ ወንዝ መሙላት ምክንያት በተፈጠረው የጎርፍ አደጋ አፋር ክልል ውስጥ ለጉዳት የተጋለጠው ሰው ቁጥር 69,000 መድረሱ ተገልጿል። የክልሉ የአደጋ መከላከልና የምግብ ዋስትና ጽህፈት ቤት ከፌደራሉ መንግስት ጋር በመተባበር ለተጎጂዎቹ ድጋፍ እያደረገ መሆኑን አስታውቋል። በአደጋው የሚፈናቀሉ ሰዎች ቁጥር መጨመር ለኮሮና ቫይረስ መስፋፋት እድል ሊሰጥ ይችላል የሚል ስጋት አሳድሯል። መስፍን አራጌ ዝርዝሩን ይዟል።
የጽፈት ቤቱ ኃላፊ መሐመድ ሆሴን ለአሜሪካ ድምጽ ሬዲዮ እንደገለጹት በአጎራባች ደጋማ አካባቢዎች የሚዘንበው ዝናብ መጠን ከፍተኛ መሆን ወደ አፋር የሚዘልቀውን የጎርፍ መጠን በአሳሳቢ ደረጃ እንዲጨምር አድርጎታል።
ጉዳቱ በጣም ከፍተኛ፣ ምክንያቱም በአካባቢውም ሆነ ተጨማሪ በአጎራባች ደጋማ አካባቢዎች ላይ የሚዘንበውን የዝናብ መጠን ጨምሯል። ስለዚህ ከፍተኛ የሆነ የጎርፍ ክስተት ተከስተዋል። ስለዚህ ጎርፍ አንደኛ በአዋሽ ግራና ቀኝ የሚገኙ ወረዳዎች ላይ ከፍተኛ ሆነዋል። ሌላ ተጨማሪ ደግሞ ድራሽ ጎርፍ ደግሞ ይከሰታል። ስለዚህ አጠቃላይ እስካሁን 67,000 የሚሆኑ ማህበረሰቦች በዚህ ተጎድተዋል። ከዚህ ውስጥ ወደ 40,000 የሚሆኑ ደግሞ ተፈናቅለዋል ማለት ነው።
የክልሉ መንግስት ከፌዴራል መንግስት ጋር በመተባበር የተጎዱትን የመደገፍ በጎርፍ የተከበቡትን የማውጣት ስራ እየሰራ መሆኑንም አመልክተዋል።
እንደ ክልል መንግስት ደግሞ ይህንን ማህበረሰብን ለመርዳት ያው የተለያዩ ጥረት ከጅምሩ ጀምሮ ያው ሞከር ቆይተዋል። ግን ከክልል አቅም ከፍ ያለ በጣም ሰፊ ጉዳት ስለሆነ የፌዴራል መንግስት ደግሞ ያው እርዳታ እንዲያደርግ ተጠይቆ እርዳታ እያቀረበ ያለበት ሁኔታ ነው ያለው። ሌላው ውሃ ስጋት ውስጥ ያሉ ማህበረሰቦችን ደግሞ በሄሊኮፕተር በመታገዝ ያንን ሰዎችን የማጓጓዝ ስራ እየተሰራ ይገኛል ማለት ነው።
የአዋሽን ወንዝ ዳርና ዳር ተከትለው በተቆረቆሩ አካባቢዎች ላይ ጉዳት የደረሰባቸው ሰዎች በአሳይታ፣ ዱብቲ፣ አፋምቦና ሚሊ አካባቢዎች በትምህርት ቤቶችና በተለያዩ መጠለያዎች ላይ እንዲሰፍሩ መደረጉን ለማወቅ ተችሏል።
4-5 ቀበሌዎች ነዋሪ ማህበረሰብ በሙሉ በውሃ ተከቧል። ስለዚህ አሁን ሰውጣ ከተማ ላይ ነው፣ በተለያዩ ትምህርት ቤቶች ላይ ነው ያለው። ሌላ ደግሞ አፋምቦ ላይ እንዲሁ በጣም የተፈናቀለ ማህበረሰብ አለ። ይሄ ላይ በጣም ጉዳቱ የከፋ ነው፣ ድብቲም አለ። ስለዚህ ሙለም እነዚህ በተለይ በታችና አዋሽ ተፈሽ ላይ ከፍተኛ ጉዳት ነው የደረሰው ማለት ይቻላል።
አንዳንድ የህብረተሰብ ክፍሎች እንደተናገሩት ከሆነ ከዚህ ቀደም ይሰጡ የነበሩ ቅድመ ማስጠንቀቂያዎች በተለይ አዋሽ ግድብን አስመልክተው ቀድሞ ባለመነገራቸውና ውሃው በመለቀቁ ጉዳት ደርሶብናል የሚሉ የህብረተሰብ ክፍሎች አሉና ለእነዚህ ሰዎች መልሶት ምንድን ነው?
አሁን የቅድመ ማስጠንቀቂያ መረጃ ወይም ስላልተሰጠ አይደለም። አንደኛ ማህበረሰቡ በግልጽ ለመናገር ያው እዛው አካባቢ ላይ ያሉ ማህበረሰቦች ከግድብ አንጻር ከተደጋጋሚ ከሚከሰትባቸው ችግር አንጻር ከረምት ከመጣ ችግር መገመት ይቻላል። እኔ ማን ማለት ነው
ማስጠንቀቂያን ባይሰጥም ከነባሩ ተሞክሮ አንጻር
ከችግር ነው አይደለም የሚመማር የምገባን ከችግር ይታወቃል። በየከረምት ችግር እንደሚከሰት ማለት ነው። ሁለተኛ ደግሞ የብሔራዊ ሜትሮሎጂ ኤጀንሲ የከረምት ትንቢያ ወቅቱን ጠብቆ ሪሊዝ ወይም ይለቃል። ያንን ከተኛ ደግሞ ባለን መዋቅር እስከ ታች እስከ ቀበሌ እስከ ወረዳ ባለው መዋቅራችን ጊዜ ሳንፈጅ ያንን መልእክት እናደርሳለን። ማድረስ ብቻ ሳይሆን ተደጋጋሚ በተለያዩ ሚዲያ መጠቀም ከረምት ላይ የጎርፍን የኮቪድን የሌሎች አደጋ ስጋት ምንጭ የሆኑትን ማህበረሰብ የማንቃት መልእክት መስተላለፍ በዛም የተለያየ ሀሳቦችን ወይም መልእክቶች እናስተላልፋለን። ነገር ግን እዚህ ጋር ችግሩ ምንድን ነው? ማህበረሰቡ ችግር ከመድረሱ በፊት እርምጃ የመውሰድ ባህል እጅግ በጣም አነስተኛ ነው።
ከዚህም ቀደም በተደጋጋሚ በየአመቱ ከጎርፍ ጋር በተያያዘ እንዲህ አይነት ችግሮች ይከሰታሉ እና ይህንን ችግር በዘላቂነት ለመፍታት ተቀምጦ የነበረ አቅጣጫ አልነበረም?
አቅጣጫዎቹ ሁሉ ይቀመጣሉ። የተለያዩ ጊዜ ጥናት ይደረጋል። ጥናት ላይ የሚቀመጡ ዝክር ሀሳቦች ወይም ሪኮመንዴሽንስ ተለይቶ ዋል ቆይቷል። ነገር ግን አንደኛ ያው አዋሽ ተፋሰስ የአንድ ክልል ሳይሆን የተለያዩ ክልሎች የሚያቋርጠው የሚመጣ ወንዝ ነው። ስለዚህ ተፋሰስ ውስጥ ያሉትን ማኔጅ ማድረግ ይጠይቃል። ስለዚህ አንደኛ በተለይ አነስተኛ ግድቦች፣ መካከለኛ ግድቦች እንዲሁም ከፍተኛ ግድቦች መሰራት ይጠይቃል። ይሄ ደግሞ በጣም ብዙ ገንዘብ የሚጠይቅ ነው። ስለዚህ ይህንን የፌዴራል መንግስት የሚመለከት ነው እና ፌዴራል መንግስት ይህንን ያውቃል። ያሉትን ግድቦች አሉ ደግሞ የተንዳሆ ግድብ አለ፣ እዛ ሎጊ አካባቢ ከሰም ግድብ አለ፣ ወደ መካከለኛው አዋሽ ላይ። እነዚህ ግድቦችን ደግሞ በአግባቡ ማኔጅ ከማድረግ አንጻር ሌሎች ደግሞ ተጨማሪ ግድቦችን በተለይ አነስተኛ ግድቦች የሚባሉትን በመስራት ወንዙን አመራር ማስተካከል ይቻላል። በጥቅምም ማዋልም በአግባቡ ይቻላል። ነገር ግን እዚህ ላይ አስፈላጊ ይሰራል ተብሎ የሚጠበቁ ስራዎች እስካሁን ስላልተሰሩ በየአመቱ ይህንን ችግር ያጋጥማል ማለት ነው። ስለዚህ የፌዴራል መንግስት እዚህ ላይ የተለየ ትኩረት ሊሰጠው ይገባል።
ጎርፉ ያስከተለው መፈናቀል አካባቢው ቀድሞ በነበረበት የኮቪድ-19 ተጋላጭነት ላይ ተጨማሪ ጫና በማስከተል ቫይረሱ እንዲስፋፋ ያደርጋል ሲሉ የጤና ባለሙያዎች ስጋታቸውን ይገልጻሉ። አቶ መሐመድም ይህን ስጋት ይጋራሉ።
ከኢትዮጵያ ኤክስፖርት ኢምፖርት መውጫና መግቢያ ዋና በር ነው። ስለዚህ እዚህ ጋር ራሱ የኮቪድ-19 ከፍተኛ ስጋት ያለበት አካባቢ ነበረ። ስለዚህ እዚህ ላይ ያው ባለው አሁንም ሰዎች ሲፈናቀሉ አንድ ቦታ ላይ ይሰበሰባሉ። እንግዲህ ጥንቃቄ ላይ ችግር ይመጣል ማለት ነው። ነገር ግን በክልሉ ጤና ቢሮ ድጋፍ የሚሰጡ የባለሙያዎች ቡድን ተሰማርተው ጊዜያዊ ክሊኒክ እዛ ተቋቁመው የፊት መሸፈኛ ማስኮች እንዲሁም ደግሞ ሌሎች ግንዛቤ ትምህርት ደግሞ በተለያየ አካባቢ ላይ እንዲሰጥ እየተሞከረ ነው። ነገር ግን በዛ አጋጣሚ አንዱ የመስፋፊያ ምክንያት ሊሆን ይችላል የሚል ግምት ሊያስቀምጥ ይቻላል።
መንግስታዊ የኢትዮጵያ ዜና አገልግሎት በገጹ ባሰፈረው ዝርዝር በክልሉ ለሚካሄደው የኮቪድ መከላከል የሚውል 74 ሚሊዮን ብር የሚገመት የገንዘብና ቁሳቁስ ድጋፍ መደረጉን ርዕሰ መስተዳደሩን ዋቢ አድርጎ ዘግቧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ወደ ተከታዩ ዘገባ እንለፍ። የመጫና ቱለማ መረዳጃና ልማት ማህበር ፕሬዚደንት አቶ ድርቤ ደምሴ ባለፈው ሳምንት ውስጥ መኖሪያ ቤቴ ውስጥ በመንግስት የጸጥታ አስከባሪዎች ተደብድቤያለሁ ሲሉ ስሞታ አሰምተዋል። የከተማው የጸጥታና የአስተዳደር ጽህፈት ቤት ኃላፊ ስብሰባ ላይ መሆናቸውን ገልጸው ምላሽ ሊሰጡ እንደማይችሉ የተናገሩ ሲሆን ፌዴራል ፖሊስ ኮሚሽን ስለ ጉዳዩ መረጃ እንዳልደረሰው ገልጿል። የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ በበኩሉ ስለ ጉዳዩ አጣርቶ ማብራሪያ እንደሚሰጥ አስታውቋል። ናኮር መልካ ተጨማሪ አለው።
የመጫናቱ ለማ መረዳጃና ለማት ህዝባዊ ማህበር ፕሬዝዳንት የሆኑት አቶ ድርቢ ደሙሴ ባለፈው ሳምንት ሐሙስ ሌሊት በመንግስት ጸጥታ ኃይሎች መደብደባቸውን ተናግረዋል። ሐምሌ 30 2012 ዓ.ም ምረት በቡራዩ ከተማ በሚገኘው መኖሪያ ቤታቸው ከሌሊቱ 3 ሰዓት ገደማ የመንግስት ጸጥታ ኃይሎች የግቢያቸውን መግቢያ በር እንዳንኳኩ ይናገራሉ። በተለያዩ ጊዜያት በሌሊት ለማንም ቢሆን በራችሁን አትክፈቱ ብሎ መንግስት መልእክት ሲያስተላልፍ የነበረ በመሆኑ ግቢ ውስጥ አድፍጬ ስሰማቸው ነበር ብለዋል አቶ ድርቢ። የግቢውን በር በተደጋጋሚ በመምታታቸው የማንከፍትላቸው ከሆነ ቦምብ እንደሚወረውሩ በንሲዝቱ በሩን ከፈትንላቸው ብለዋል።
ታኒት ማክኮት ይትፍኛን ወጥቶልኝ አጥቀጣኝ።
በሩን ስንከፍትላቸው 3 ፖሊሶች ገቡና መሳሪያ ደቀኑብኝ። እንድንበረከክና እጄንም ወደ ላይ እንዳረግ ነገሩኝ። ተንበርክኬ ባለውበት ፈተሹኝ። ቤቴ ውስጥ የሚኖረውን ልጅም ፈተሹት። አራስ ቤት ከተኛች ሴት ውጪ ሁሉንም አውጥተው አንድ ባንድ ፈተሻቸው። ከዛም ከግቢ እንደወጣ ሲነግሩኝ የቤቴ ውሃ ልክ ትንሽ ቁልቁለት ያለው በመሆኑ አንደኛው ፖሊስ ወደ ታች ገፈተረኝ። በድርስር በቀኝና ግራ የቆሙት ፖሊሶች ደግሞ በጠረባ እግሬን አሉኝ። ከዛም መሬት ሳልደርስ ጀርባዬ ላይ በያዙት ዱላ መቱኝ። ድንጋይ ላይ ወድቄ ራሴንም ሳትኩኝ። ከጥቂት ጊዜ በኋላ ራሴን አውቄ ስነሳ ደግሞ አንዱ ጎኔን መታኝ። በኋላ ላይ እንደምንም ብዬ ከቤቴ ወደ ታች ወደሚገኘው የኮብልስቶን መንገድ ላይ እየዳየው ቀስ ብዬ ተነሳው። ሁሉንም ቤተሰቦቼ ከግቢው አውጥተው መንገድ ላይ ቆሙን። ከሌሊቱ 6 ሰዓት ገደማ ተመልሰው ወደ ቤት ካስገቡን በኋላ ዱቄት እንኳን ሳይቀር አንድ ባንድ ቤቱን ፈተሹ። በኢህአዴግ ጊዜ 5 ጊዜ ታስሬያለሁ። አሁን ቀበቶ የማስረበት አካባቢ በጣም እያመመኝ ይገኛል። ለመነሳትና ለመቀመጥ ያስቸግረኛል ብለዋል። ምርመራ ያካሄዱበት የግል ምርመራ ማዕከል የታካሚውን ምርመራ ውጤት በተመለከተ ምንም አይነት መረጃ እንደማይሰጥ አንድ የማዕከሉ መረጃ ክፍል ሰራተኛ በስልክ ገልጸዋል። የጸጥታ አስከባሪዎቹ በግቢ ውስጥ ያለ ሽፍት አለ፣ መሳሪያም ሊተኩስብን ሲያቀባብልብን ሰምተናል ብለው ቤቴን ፈትሸው ምንም ነገር አላገኙም ሲሉም አክለዋል። የማህበሩ ፕሬዝዳንት ከጸጥታ አስከባሪዎቹ መካከል ባለቤቴን የመታትን ነበር በማለት ቤቴ ውስጥ ይኖር የነበረ ከዩኒቨርሲቲ ተመርቆ ስራ ፍለጋ ላይ የሚገኝ ሀጫሉ በቀለ የሚባል ወጣትን ደግሞ ይዘው ሄዱ ብለዋል አቶ ድርቢ። በአሁኑ ጊዜም በቡራዩ 3ኛ ፖሊስ ጣቢያ ታስሮ እንደሚገኝ ገልጸዋል። የጸጥታ አስከባሪዎቹ የእርሳቸውንም የእጅ ስልክ ባለፈው ሳምንት ሐሙስ ምሽት ይዘው ሄደው ለአምስት ቀናት ካቆዩ በኋላ ከትናንት በስቲያ እንደመለሱላቸው ገልጸዋል አቶ ድርቢ። የጸጥታ ኃይሎቹ ቤቴን ለምን እንደፈተሹ እኔንም የደበደቡበትን ምክንያት በቤቴ የሚኖረውን ወጣት ለምን እንዳሰሩ ጭምር አላውቅም፣ የነገረኝም አካል የለም ብለዋል አቶ ድርቢ። ጥቃቱ ተፈጸመብኝ ባሉት ምሽት ለቡራዩ ከተማ 3ኛ ፖሊስ ጣቢያ ባልደረባ ደውለው እንደነበር ጠቅሰው ከአቅማችን በላይ ነው፣ በቤቱ የተገኙት የፌደራል ፖሊሶች ናቸው፣ ከነሱ ጋር ተግባቡ እንደተባሉ ገልጸው ነበር። የማህበሩ ፕሬዝዳንት አቶ ድርቢ ደሙሴ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ አገሪቱን በሚመራበት ጊዜ መጻፍታቸውና የተለያዩ የማህበሩ ማስረጃዎች ተወስደው እንደነበርም አስታውሰዋል። የማህበሩ ጽህፈት ቤት በ2004 ዓ.ም ምረት በመንግስት ጸጥታ ኃይሎች ተዘግቶ የነበረ ሲሆን ከባለፈው ዓመት ጥር 2011 ዓ.ም ምረት ጀምሮ በድጋሚ በመከፈት በኦሮሞ ልማትና አንድነት ላይ ሲሰራ እንደነበርም ጨምረው ገልጸዋል። አቶ ድርቢ የቡራዩ 3ኛ ፖሊስ ጣቢያ ኃላፊ ናቸው የተባሉት ኢንስፔክተር ኃይሉ ጋር በተደጋጋሚ ብንደውልም ስልካቸው ዝግ በመሆኑ ልናገኛቸው አልቻልንም። የፌደራል ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ አቶ ጄላን አብዲ ስለ ጉዳዩ የደረሰን መረጃ የለም ሲሉ በስልክ ምላሽ ሰጥተዋል። የኦሮሚያ ክልል መንግስት ኮሚኒኬሽንስ ጉዳዮች ምክትል ኃላፊ አቶ ዳውድ ሙሜ ስለ ጉዳዩ አጣርተን ማብራሪያ እንሰጣለን፣ ለጊዜው ግን አላጣራንም ብለዋል። የቡራዩ ከተማ የጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ደሳለኝ ስዩም ጋር ደውለን ስብሰባ ላይ መሆናቸውን ገልጸው ከ40 ደቂቃዎች በኋላ ደውሉልኝ ብለው ነበር። መልሰን ብንደውልም ስልካቸው የተያዘ በመሆኑ ልናገኛቸው አልቻልንም። አቶ ደሳለኝ ስዩም ትናንት ከቢቢሲ አፋን ኦሮሞ ጋር ባደረጉት ቃለ መጠይቅ ስለ ጉዳዩ አላውቅም በማለት የከተማው የጸጥታ ሁኔታ መረጃ በየዕለቱ የሚደርሳቸው መሆኑን ጠቅሰው ከአቶ ድርቢ መደብደብ ጋር ተያይዞ የደረሳቸው መረጃ እንደሌለም አስታውቀዋል። ይህ ሊሆን የሚችል አይደለም፣ የደረሰንም ማመልከቻ የለም ያሉት ኃላፊው መረጃው እውነት ከሆነም እናጣራለን ብለዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
አመሰግናለሁ ናኮር። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም ቪኦኤ አምሃሪክ ብላችሁ ተከተሉን። ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት፣ ሀሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችን እንዘልቃለን። ኢትዮጵያውያን በአሜሪካ ዩናይትድ ስቴትስ በየአስር ዓመቱ አንዴ በመታካሄደው የህዝብ ቆጠራ የዘንድሮው ዙር ተጀምሯል። የቆጠራው መጠናቀቂያ ጊዜ ከህዳር ወደ መስከረም እንዲያጠር በመደረጉ ሊጠናቀቅ የቀረው ከሁለት ወራት ያነሰ ጊዜ ነው። በዚህ ጊዜ ውስጥ እስካሁን ራሳቸውን ያላስቆጠሩና በቆጠራው ተጠቃሚ እንደሚሆኑ የሚታሰቡ ወገኖች በቀሪው የሁለት ወራት ጊዜ ውስጥ ተሳታፊ ካልሆኑ እድሉ ቢያንስ ለሚቀጥሉት 10 ዓመታት እንዳመለጣቸው ይቆጠራል ባይ ናቸው። የዛሬዎቹ ኢትዮጵያውያን በአሜሪካ እንግዶች አቶ ኤልያስ ወልዱና ወይዘሮ ሐምራዊ ተስፋ ደረጀ ደስታ አነጋግሯቸዋል።
ወይዘሮ ሐምራዊ ተስፋ የሚሰሩት ሜሪላንድ በሚገኘው የሞንትጎመሪ ኮሌጅ ሲሆን አቶ ኤልያስ ደግሞ ከሜሪላንድ የኢትዮጵያ ማህበረሰብ ማዕከል ናቸው። ሁለቱም ትውልድ ኢትዮጵያውያን በህዝብ ቆጠራው ተሳታፊ እንዲሆኑ የሚሰራው ግብረ ኃይል ውስጥ በመሆን ማህበረሰቡን በማስተባበር ላይ ይገኛሉ። ስለ ቆጠራው አስፈላጊነት አቶ ኤልያስ በሚሰጡን ማብራሪያ እንጀምራለን።
ብዙ ነገር ነው የሚጠቀሙበት። በየአመቱ ገቨርንመንቱ ከ675 ቢሊዮን ብር በላይ ለእያንዳንዱ ኮሚኒቲ ዲስትሪቢዩት የሚያደርገው ባጀት አለ እና ይሄንን ባጀት ዲስትሪቢዩት የሚያደርግበት መመዘኛው የዚህ የቆጠራው ውጤት። በተለይ አሁን በሃውሲንግ፣ በኤጁኬሽን፣ በትራንስፖርቴሽን፣ በስራ፣ በኤምፕሎይመንት፣ በሄልዝ ኬር እና ፐብሊክ ፖሊሲን በሚመለከት ኢምፓክት ሊያመጣ ይችላል እያንዳንዱ ኮሚኒቲ ውስጥ። እና እሱ ብቻ ሳይሆን አንዴ አሁን ካለፈ የሚቀጥለው እስከሚደረግ 10 ዓመት መቆየት አለብን ማለት። 10 ዓመት መቆየት ማለት እንግዲህ በሚቀጥሉት 10 ዓመታት ውስጥ የሚሰጡትን ድጋፎች ወይም ኮሚኒቲያችን ማግኘት የሚችለውን ጥቅማ ጥቅም ሊያጣ ነው ማለት። ስለዚህ የዚህ በጣም ኢምፖርታንት የሆነ ነገር ነው። እያንዳንዱ ሰው የራሱን ኃላፊነት አለበት። ፕላስ ደግሞ ለራሱ ኮሚኒቲም ሲል ራሱን ማስመዝገብም አለበት።
ወይዘሮ ሐምራዊትስ የሚጨምሩት እዚህ ላይ?
ልክ ነው አቶ ኤልያስ አሁን እንዳለው፣ ይሄ የህዝብ ቆጠራ የእኛን ኮሚኒቲ በተለይ እዚህ አሜሪካ ውስጥ የሚኖረውን ኢትዮጵያዊ ደስትኒ ለመለወጥ በጣም 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 ትልቅ ኃይል አለው። ማለት አሁን እኛ የምንከፍለው የታክስ ገንዘብ አለ። ከዛ ውስጥ ግን በተለያየ መንገድ ለህዝቦች ገንዘብ አሎኬት የሚያደርገው ለአረጋውያን ይሁን ለህፃናት ይሁን ለህፃን ልጆችን ከመርዳት ጋር ይሁን ከኢንሹራንስ ጋር ይሁን ከምንም ጋር ይሁን ገንዘቡን አሎኬት የሚያደርገው ቁጥራችንን በመመልከት ነው። ለምሳሌ በአንድ ቦታ ውስጥ 10 ሰው ነው ያለው ቨርስስ 100 ሰው ቤት፣ 100 ሰው ላለው ነው ብዙ ገንዘብ የሚሰጥ። እኛ ለኮሚኒቲያችን የሚያስፈልገንን ነገር ሁሉ ዲተርምን የሚያደርጉልን በቁጥራችን ነው። ቁጥራችን ያነሰ ከሆነ ምንስ መንገድ ላይ በስተን ብንታይ እትውናት ማተር እነሱ በቁጥራቸው ምን ያህል አሉ ብለው ሁሉን ነገር አሎኬት የሚያደርጉልን የሚሰጡን አቴንሽን በእያንዳንዱ ነገር ላይ በቁጥራችን ላይ የተመረኮዘ ነው። ይሄ ነገር በ10 ዓመት አንዴ የሚሆን ነገር ነው። ይሄ ቻንስ ካመለጠን እስከ 10 ዓመት ድረስ አንቆጠርም። እነሱ የሚያውቁን በቁጥራችን ነው። ስለዚህ ከዚህ አልፎ ኢትዮጵያ ውስጥ እንኳን ላለው ደስቲኒያችን እንደ አሜሪካ መንግስተኛ እንድንሰማ በጣም 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 ኢምፖርታንት የሆነ ድምጻችንና ማንነታችንን ማሳያ ነው ሴንሰስ።
እስካሁን ያለው የህብረተሰቡ ተሳትፎ ምንድነው? ምን ስላያችሁ ነው እንደዚህ በቂ አይደለም የምን ግምታላችሁ? የተከታተላችሁበት የለካችሁበት? አቶ ኤልያስ
ጥሩ ጥያቄ ነው። አንዳንድ የምንሰማቸው ነገሮች አሉ። ምክንያቱም አንዳንድ ሰዎች ይሄ ቁጥር እኛ ተቆጠርን ምንም የሚያመጣው ጥቅም የለንም ወይም ደግሞ እኛ የምንጠቀምበት ነገር የለም ለውጥም አያመጣም የኛ መቆጠርና መቆጠር የሚል አመለካከት ብዙ ሰዎች ላይ እንዳለ ሰምተናል። ከዛም አልፎ ደግሞ የፍራቻም ነገር አለ። የፍራቻው ምንድነው? ይሄ ብንቆጠር ምንድነው የሚደርስብን? ምናልባት አሁን ወረቀት የሌላቸው ወይም ደግሞ ከሚደርስ ጋር የተያዘ ኬዝ ያላቸው ሰዎች ሁሉ ይፈራሉ። ምክንያቱም እኛ ከተቆጠርን እንትናችንን ያውቃሉ በሚል የፍራቻ ነገር ነው። አንደኛው እኛ ብንቆጠር እና ባንቆጠር ለውጥ አናመጣም የሚለው አመለካከት ትልቅ ስህተት የተሞላበት ነው። ምክንያቱም አሁን እንደውም ፎርሙላ ለየት ያለ ነገር ያየሁት ምንድን ነው? ፎርሙ ሲሞላ ለምሳሌ አፍሪካን አሜሪካን ናቸው ምናምን ይልና ከዛ ስር ደግሞ ከየት ናቸው ስፔሲፊክሊ ከየት ኤትኒክ ናቸው የሚለውን ቁጭ ያደርጋል። ማለትም ኤግዛምፕልን ሲሰጥ የኢትዮጵያ ኤግዛምፕልም አለ እዛ ውስጥ ኢትዮጵያዊ ነኝ ለማለት። ስለዚህ እኛ ያንን ጥቁር ነን ብለን ከሞላን በኋላ ፊዳሜካውንን ብለን ከሞላ በኋላ ኢትዮጵያዊንን ብለን መሙላት አለብን። ምክንያቱም ያ ነምበር ነው የእኛን ኮሚኒቲ የበለጠ ተሰሚነት ሊያገኝ የሚችለው የሚፈለጉትንም እርዳታዎችም እርዳታ ሳይሆን አክቹሊ ገቨርንመንቱ ያለበት ሪስፖንሲቢሊቲ በትክክለኛው መንገድ እንዲወጣ ዳታውን ማግኘት ይኖርበታል። ያንን ዳታ ደግሞ የሚያገኘው ከዚህ ከሴንሰስ ቢሮ ነው፣ ከሌላ ቦታ አይደለም። ይህን የሚያገኘው በምንም ታምር የማይጠየቁ ጥያቄዎች አሉ። አንደኛው ሶሻል ሴኩሪቲ ነምበር አይጠየቅም፣ ቢኖርም ባይኖርም አይጠየቅም። ሁለተኛው ባንክ ወይም ክሬዲት ካርድ አካውንት ነምበር አይጠየቅም። ስለዚህ ዳታዎች የሚፈለጉት እዛ ቤት ውስጥ ከኤፕሪል 2020 ጀምሮ የኖረ ሰው እንዳለ ቢመዘገብ የሚያመጣው ምንም ጉዳት የለም። አንደኛ እጅግ በጣም ፕሮቴክትድ የሆነ ነው ይሄ ነገር፣ ምክንያቱም ፐርሰናል ኢንፎርሜሽን ስለሆነ ያንን ፐርሰናል ኢንፎርሜሽን ቢሮ በምንም ተአምር ለማንም እንዳይሰጥ ህጉ እንዳለቁጭ ሆኖ እንደውም የሚሉት ምንድን ነው ከ250,000 ብር እስከ 5 ዓመት ወይም አንዱን ወይ ሁለቱንም አፕላይ ሊያደርጉ የሚችሉበት ሁኔታ ሊፈጠር ይችላል። አንድ ሰው እንኳ ከዛ ከሴንሰስ ቢሮ እንዲህ አይነት ኢንፎርሜሽን በማያስፈልግበት ቦታ ከተሰጠ ማለት ነው። ይሄ ሰሌክቲቭሊ ቁጥሮቹን ዳታዎቹን የመሰብሰብና በአንድ አካባቢ ሰው ምን አይነት ሰው ነው የሚኖረው ስንት ሰው የሚኖረው የሚለውን ዳታ ለመሰብሰብ ብቻ የሚጠቀሙበት ስለሆነ አይ ቲንክ ከፍራቻውም መውጣት ይኖርብናል። ከዛም በላይ ደግሞ ለኔ አይጠቅመኝም የሚለውንም አስተሳሰብ ማስቀረት አለብን፣ ምክንያቱም ይጎዳናል።
ብዙ ሀምራዊት በምን መንገዶች ነው መሳተፍ የሚችለው ሰው? ለምሳሌ በአካል በኢንተርኔት እንዴት ነው መሙላት የሚችለው?
ኦኬ፣ በሶስት መንገድ ነው። አንደኛው በስልክ ደውሎ census.gov ብንል ኢንፎርሜሽናቸውን በስልክ መደወል እንችላለን። በጣም ቀላል መንገድ ግን በኢንተርኔት ገብተን በኦንላይን ገብተን census.gov ብንል ኦንላይን መሙላት እንችላለን። ስምን፣ ልደት፣ ልጆች ስንት አሉ፣ የልጆችን ስም፣ ሶሻል ሴኩሪቲ አይጠየቅም። ከዛ ኢትዮጵያዊ መሆናችንን ብቻ ዜግነታችንን፣ ለምሳሌ እኔ ሲቲዝን ነኝ ግን ኢትዮጵያን አሜሪካን ብዬ ነው የሞላሁት። ከዛ ልጆቻችንንም እንደዚሁ ማስመዝገብ አንርሳ፣ ምክንያቱም ያው በዛ ቁጥራችን የሚበዛው ሁላችንም ስንመዘገብ ነው እና ማለት ነው። እንደሱ አድርጎ መሙላት ይቻላል። ካለበለዚያ ቤት እየመጡ እያንኳኩ ነው። አሁን ሰዎች ካልመለሱ ሰዎቹ መጥተው ሲያንኳኩ መሙላት እንችላለን። ግን እነሱ መጥተው እንዳይረብሹን መጥተው እንዳያንኳኩ እኛ ራሳችን ኦንላይን መሙላት እንችላለን። ሌላው ፖስታ ይልኩ ነበር እስከዛሬ ድረስ። ፖስታው ካለን ፖስታው ላይ ሞልተን መላክ እንችላለን። የቤተሰባችንን ቁጥር፣ ስማቸውን ሁላችን ሞልተን ምንም አይነት ፕራይቬት ኢንፎርሜሽን አይጠይቁም። ላውቀርቶ ምንም ወረቀት እንኳን ከሌለን እዚህ ሀገር ወርክ ፐርሚት እንኳን ከሌለን መመዝገብ እንችላለን። እኛም እንደ አድቮኬት ማድረግ የምንችለው ይህን ያህል እኮ ኢትዮጵያዊ እንዲህ አላደረጋችሁልንም፣ ይህን ያህል እኮ ህዝብ አለ እንዲህ አላደረጋችሁልን ማለት የሚቻለው ቁጥራችንን ስናሳይ ብቻ ስለሆነ ያ በጣም በጣም ኢምፖርታንት ነው።
በጣም አመሰግናለሁ አቶ ኤልያስ ወልዱ የኢትዮጵያ ኮሚኒቲ ሴንተር በሜሪላንድ፣ እንዲሁም ወይዘሮ ሀምራዊት ተስፋን ሁለታችሁንም በአሜሪካ ድምጽ በጣም አመሰግናለሁኝ። መልካም ጊዜ።
እኛም እናመሰግናለን።
አመሰግናለሁ ደረጀ። ወደ ተከታዩ ዘገባ እንለፍ። ኮሮና ቫይረስ በኦሮሚያ ክልል በተለይም በፊንፊኔ ዙሪያ ልዩ ዞን እየተስፋፋ መሆኑን የኦሮሚያ ጤና ቢሮ ገልጿል። በክልሉ ውስጥ ቁጥራቸው ከመቶ ያላነሰ እስረኞች ለቫይረሱ መጋለጣቸውን የክልሉ የጤና ቢሮ ለቪኦኤ አስታውቋል። ሙክታር ጀማል ዝርዝሩን ይዟል።
ሁሉም ቦታ ላይ እየተፋፋ ነው ያለው። ስፔሻሊ አሁን በጣም እየበዛ ያለው ባንክ ሰራተኞች አካባቢ፣ ሰው የሚበዛበት የባስ ስቴሽኖች አካባቢ፣ በተለያዩ ቦታዎች በሽታው በጣም እየተሰራጨ ነው የኛ ሪፖርት የሚያሳየው።
በተለይ ጤና ተቋማት ምን ያህል የጤና አገልግሎት ሰራተኞች በበሽታው ተይዘዋል?
ከፍተኛ ባለሙያ ከሐኪሞች እስከ ታች ድረስ በዚህ በሽታ የተጠቁ ሰዎች አሉ። በእኛ ክልልም ወደ 36 የሚሆኑ ባለሙያዎች በኮቪድ-19 በሽታ መያዛቸው ተረጋግጧል ማለት ነው።
በተለይ የኮሮና ቫይረስ ኮቪድ-19 እየተስፋፋበት ያለ የሚነገረው ኦሮሚያ ውስጥ እስር ቤቶችን በተመለከተ ነው። በቅርብ አሜሪካ ድምፅም የዘገበው በምስራቅ ባሌ ጊንር ከተማ ብቻ ከ60 በላይ የሚሆኑ ሰዎች በኮሮና ቫይረስ መያዛቸው ተነግሯል። እስር ቤቶች አካባቢ ላይ በአጠቃላይ የኦሮሚያ ጤና ቢሮ ይህንን በተመለከተ ያለው ዳታ ምን ይመስላል?
እውነት ነው ያው አንተ እንዳነሳው በቁጥሮች እንዳነሳቸው በምስራቅ ባሌ ያው ከፍተኛ ቁጥር ነው እዛ አካባቢ ያለው ወደ 64 የሚሆኑ ሰዎች ናቸው። እንዲሁም ከአዳማ ከተማ ወደ 25 የሚሆኑ ሰዎች በዚህ ተለይቷል። እንዲሁም በነቀምቴ ከተማ ወደ 7 ሰዎች እና ወደ አምቦ ከተማም ሁለት ሰዎች በአጠቃላይ ወደ 98 የሚሆኑ ሰዎች ተለይቷል ነው።
ሁሉም እስረኞች ናቸው ወይ ፖሊሶች ምን ያህል ይሆናሉ?
እስረኞች ናቸው፣ ኦልሞስት ታራሚዎች ናቸው። ኦልሞስት ከፖሊስ ጣቢያና ከተለያዩ ወረዳዎች የመጡ ናቸው። ዞሮ ዞሮ አሁን ማድረግ ያለብን ሁሉም ቦታ፣ ሁሉም ማህበረሰብ ውስጥ ይሄ በሽታ እንደገባ ሁላችንም ማወቅ አለብን። ገጠሪም ይሁን ከሞያሌ እስከ ደምቢዶሎ ድረስ ሁሉም ቦታ ያልደረሰበት ቦታ ስለሌለ ሁላችንም ኢንተርቬንሽኑ ላይ ጥንቃቄ ማድረግ እንዳለብን ነው እኛ እየሰራ
አቶ ብራኑ፣ ከዚህ ቀደም ከሶስት ወር በፊት ቪኦኤ በሰራው ዘገባ የኦሮሚያ ጤና ቢሮ በተለይ በአዲስ አበባ የኮቪድ-19 መስፋፋት ለፊንፊኔ ዙሪያ ልዩ ዞን ከፍተኛ ስጋትና አደጋ ነው የሚል ቅድመ ጥናት ገልጾ ነበር። አሁን በአጠቃላይ እነዚህ ከተሞችም ሆኑ ሌሎች ከተሞች በአል ስናያቸው ምን አይነት ሁኔታ ላይ ናቸው ያሉት?
ትክክል ነው። ያው ምናልባት ያው እዚህ አካባቢ ኦሮሚያ ፊንፊኔን ዙሪያውን ያሉት ከተሞች ላይ ጥንቃቄ ስናደርግ ነበረ። ዙሮ ዙሮ አሁን ለምሳሌ ቡራዩ ከተማ ብንወስድ ከኛ ክልል በጣም ከፍተኛ ቁጥር ያለውን የኮቪድ-19 ሪፖርት ያደረጉት ከተሞች ወይ ዞኖች ውስጥ ነው የሚመደበው። ለምሳሌ ከ2148 ናሙና ወስደን ቴስት ካደረግናቸው ሰዎች ወደ 261 የሚደርሱት ሰዎች ኮቪድ-19 በሽታ መያዛቸው ኦልሬዲ ተረጋግጧል። ይሄ ከመቶ ሰዎች 12ቱ ለዚህ በሽታ ተጋላጭ መሆናቸውን የሚያሳየው ይሄ ከፍተኛ ቁጥር ነው። ስለዚህ እዛ አካባቢ በጣም ጥንቃቄና ቁጥጥር ማድረግ እንዳለብን ነው የሚያሳየው። እና ወደ ምስራቅ ሸዋ ብንወስድ ወደ 3923 የሚሆኑ ናሙናዎችን ወስደን ወደ 187 የሚሆኑ ሰዎች በኮቪድ-19 መያዛቸውን ኦልሬዲ ደርሰንበታል። ከመቶ ስናሰላ ወደ ከመቶ ሰዎች 5 ሰዎች በዚህ ኮቪድ መያዛቸውን የሚያረጋግጠው። ሌላውን ለምሳሌ ወደ ለገጣፎ ማየት እንችላለን። 616 ናሙና ወስደን 85 የሚሆኑ ሰዎች በዚህ ቫይረስ መያዛቸውን የሚያረጋግጠው። ሌላው ደግሞ ይህንን ኦልሞስት ከመቶ ስና ከፍተኛ ቁጥር ነው። ከመቶ ሰዎች 14 ሰዎች በዚህ በሽታ መያዛቸውን ነው የሚያሳየው። እና ዞሮ ዞሮ ቁጥሩ ይለያይ እንጂ በዚህ ሰዓት በእኛ በ21 ዞኖች እና በ19 ከተሞች ሁሉም ቦታ የዚህ የኮቪድ-19 በሽታ ሪፖርት አድርጓል። ኤክሰፕት ቢሻንጉራቻ እስካሁን ሪፖርት አላደረገም። ያው የማህበረሰባችን ጥንቃቄ ማድረግ አለበት ብዬ ነው የማስበው።
በተለይ ከዚህ ቀደም መጀመሪያ 5-6 ወር በፊት የቫይረሱ ስርጭት በሀገራችን ሲጀምር ከፍተኛ ጥንቃቄዎች በማህበረሰቡ ጋር ይታይ ነበር። የጤና ባለሙያዎችም ከፍተኛ ክትትል ያደረጉ ነበር። አሁን ግን ከብዙ ቦታ እየተሰማ ያለው ሰው በቫይረሱ መሞቱ እየታየ የማህበረሰቡ ቤተሰብ ጋር ያለው ክትትልና ቁጥጥር እየተደረገ አለመሆኑን፣ በጤና ተቋማት ክትትል ላይም እጥረት እንዳለ የሚያነሱ አሉ። በቅርብ አዳማ ላይም ተመሳሳይ ነገር ከትላንት ጀምሮ እየተነሳ ይገኛል። ችግሩ ምንድን ነው? ምንስ ነው የታዘበው የእናንተ ቢሮ?
ያው አንተ እንዳነሳው ነው ሁሉም ጋር መዘናጋት እንዳለ፣ ግን መዘናጋት ቅድም ማንሳት እንደሞከርኩት ሰራ ውስጥና መስዋዕትነት የሚያስከፍለን ነው የሚመስለው እና ሁላችንም በጣም ጥንቃቄ ማብዛት አለብን። የላላ ነገር አለ። ባለፈውም ኢቭን በመንግስት በኩል ኮሚኒቲ በኩልም የሚደረገው ጥንቃቄ ከመጀመሪያው ነው። አሁን ኮምፔር ስናደርግ እና ስናሰላ አሁን በጣም እያነሰ መሆኑን ነው የሚያሳየው እና አሁን በቅርብ ጊዜ ባለፈው ዱከማ አካባቢ አንድ ሰው የሞተ እና በዛ አንጻር አንድ የሞተው ሰው ላይ ንክኪ ያላቸው ሰዎች ለይተናል ማለት ነው። በዚህ ጠብል ላይ በተፈጸመው ንክኪ 55 ሰዎች ተይዘው ከ55 ሰዎች አንደኛ ሞት ተፈጸመ አፍን አድርገዋል ማለት ነው። ሌላው እንዲሁም በምዕራብ ጉጂ ያውን ማንሳት እንችላለን። አንድ ሰው አብር ላይ ወደ 44 ሰዎች ንክኪ ያላቸው ሰዎች ለይተን ፎርሞስ ፖዚቲቭ መሆናቸው ተረጋገጠ ነው። ስለዚህ እና ሁላችንም ጥንቃቄ ማድረግ አለብን። እንደዚህ አይነት ነገሮች ክስተቶች ከተፈጠሩ በኮቪድ ፕሮቶኮል ነው መሆን አለበት። ሰው እንዳይበዛ ከአምሳ ሰው በላይ ቀብር ላይ መሳተፍ እንዳለበት የስቴት ኦፍ ኢመርጀንሲው ላይ ኦልሬዲ ወጥቷል እና እዚህ አንጻር ሁሉንም ነገር ሰው ላይ ማዋል እንዳለብን ለማንሳት ፈልገው።
በጣም ነው የማመሰግነው አቶ ብርሃኑ ቀናጢ በኦሮሚያ ጤና ቢሮ ህብረተሰብ ጤና አደጋ መምሪያ የህብረተሰብ ጤና ጥናትና ምርምር ቡድን አስተባባሪ ይህን ቃለ መጠየቅ ለማድረግ ፈቃደኛ ስለሆኑ በጣም አመሰግናለሁ።
እሺ አመሰግናለሁ። እኔ እንደወረመ የጤና ቢሮ
ከዚሁ ከኮቪድ-19 ዜና ጋር ወደ ደቡብ እንስለቅ። በሲዳማ ክልል ኮሮና ቫይረስ በከፍተኛ ሁኔታ እየተሰራጨ መሆኑን የክልሉ የህብረተሰብ ጤና ኢንስቲትዩት አስታውቋል። ምክንያቱ የቫይረሱን መዛመት ለመከላከል ሲባል የታወጀው ያስቸኳይ ጊዜ ሁኔታ ተግባራዊ አለመደረጉ ነው ይላል ኢንስቲትዩቱ። በሐዋሳ ኢንዱስትሪ ፓርክም ከ170 በላይ ሰራተኞች ለቫይረሱ መጋለጣቸውን የኢንስቲትዩቱ ዳይሬክተር ዶክተር ማቴ መንገሻ ገልጸዋል። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ይዟል።
የሱዳማ ክልል ዩኒቨርሲቲ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ማቴ መንገሻ ለቪኦኤ እንደተናገሩት በሱዳማ ክልል የኮሮና ቫይረስ በጣም በከፍተኛ ሁኔታ እየተሰራጨ ነው። ለቫይረሱ መሰራጨት ዋነኛው ምክንያት ያስቸኳይ ጊዜ አዋጅ ተግባራዊ አለመሆንና የመከላከያ ዘዴዎችን ህዝቡ በተገቢ ሁኔታ አለመጠቀሙ ነው ብለዋል። በሲዳማ ክልልም በአጠቃላይ እስከዛሬ ቀትር ድረስ 517 ሰዎች በኮሮና ቫይረስ መያዛቸውን ገልጧል።
ከዚህ ውስጥ ወደ 367 የሚሆኑ ወንዶች ናቸው፣ የቀሩት 150 ሴቶች ናቸው። ወደ 13229 ሰው ናሙና ተወስዶ ከተረጋገጠው ውስጥ ነው 513 ሰዎች በቫይረሱ መጠቃታቸውን ያረጋገጥነው። ዛሬ የሚገቡትን ጨምሮ ወደ 367 የሚሆኑ ህክምና ላይ እንደሚሆኑ ነው የምንጠብቀው። እስካሁን 133 የሚሆኑ ሰዎች ከቫይረሱ አገግመዋል። 11 የሚሆኑ ሰዎች ደግሞ ህይወታቸውን አጥተዋል ነው። ጥንስ 3 በህክምና ማዕከላት በከባድ ህመም የሞቱ ናቸው። 6ቱ ከሬሳ ተወስቶ በተደረገ ምርመራ የተረጋገጠ እንደሆነ ለማከል ነው። አሁን ባሉን በ7 ህክምና መስጫ ማዕከሎቻችን ወደ 925 የሚሆኑ አልጋዎች አሉን። ከዚህ ውስጥ 920ዎቹ አሁን ለአገልግሎት የተሰናዱ ናቸው። በደብም ደግሞ ስናይ አብዛኛው እዛ ያለው ሰው ወጣት ክፍል ነው ማለት ይቻላል። 15 አመት እስከ 25 ያለው ሰው ከግማሽ በላይ ወይም 53% በዚህ ድመ ክልል ያለ እንደሆነ ሌሎቹ አብዛኞቹ ምልክት እያሳዩ እንዳልሆነም ማንሳት ይቻላል።
ዶክተር ማቴ መንገሻ በዋሳ ኢንዱስትሪ ፓርክም ቫይረሱ የተሰራጨ መሆኑን ገልጠው እስከዛሬ 170 ሰዎች በቫይረሱ መያዛቸውን ተናግረዋል። ይህንን በመገንዘብም የፓርኩ ሰራተኞችም ሆኑ የሐዋሳ ከተማ ነዋሪዎች የመከላከያ ዘዴዎች እንደሚገባ ተግባራዊ በማድረግ ራሳቸውን ከኮሮና ቫይረስ እንዲጠብቁ አስጠንቅቀዋል።
ዋናው ትልቁ መራራቅ ነው። መራራቅ ላይ ውጤታማ ካልሆንን ማስክ ስላደረግን ብቻ ህመሙን ተርፈናል ብለን ማለት አንችልም እና መራራቅና መታጠብ አካባቢ ህብረተሰቡ ትኩረት ሰጥቶ በማስክ አጠቃቀም በተለይ ህዝቡ የሚሰበሰብበት ሰው የሚሰባሰብበት አካባቢ የሚንቀሳቀስ ሆነ ማስክ ማድረግ አለመነቃቃት የሚሉ ሁለቱን ነገሮችን በደንብ ወስዶ ሁለቱንም ተግባራዊ ማድረግ አለበት።
የሐዋሳ ኢንዱስትሪ ፓርክ በአጠቃላይ ከ33000 በላይ ሰራተኞች ያሉት ሲሆን ምርመራ የተደረገላቸው ሰዎች 1200 ሲሆኑ ናሙና የተወሰደባቸውም ሼዶች 3 መሆናቸውም ተገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። ተከታዩ ዘገባ ወደ ደቡብ አፍሪካ ኢትዮጵያውያን ይወስደናል። የኮቪድ-19 ወረርሽኝ ደቡብ አፍሪካ ውስጥ መስፋፋት ከጀመረ አንስቶ እስካሁን ባለው ጊዜ እዚያ በስደተኛነት ይኖሩ የነበሩ ከ10 በላይ ኢትዮጵያውያን በበሽታው ምክንያት መሞታቸው ተነግሯል። ከማህበረሰቡ መሪዎች አንዱን ያነጋገረው ገልሞ ዳዊት ዝርዝሩን ይዟል።
አቶ ፋኖስ ኃይሌ በደቡብ አፍሪካ የኢትዮጵያውያን ማህበረሰብ ጸሐፊ፣ የኮሮና በሽታ በአገሩ ከተከሰተ ወዲህ በደቡብ አፍሪካ ነዋሪ የነበሩ ቢያንስ ከ10 በላይ ትውልድ ኢትዮጵያውያን በኮሮና በሽታ ህይወታቸው አልፈዋል ብለዋል።
በደቡብ አፍሪካ 9 ፕሮቪንሶች ወይም በእኛ ሀገር አጠራር እንግዲህ ክልሎች አሉ። በተለያየ ፕሮቪንስ ላይ የኛም ሰዎች እንግዲህ በበሽታው የተጠቁበት ሁኔታ ነው ያለው። በግምት ከ10 የማንሱ ኢትዮጵያውያን በበሽታው ተጠቅቶ ህይወታቸው ያለፈበት ሁኔታ ነው ያለው። ያው አስክሬናቸውን ወደ ሀገር ቤት ለማሸኛት አይፈቀድም። ይሄ እንግዲህ ያለመቀፍ ህግ ነው። አንድ ሰው የኮቪድ ታማሚ ሆኖ በዛ ሀገር ከሞተው እዛ ሀገር ነው የሚቀበረውና አንዳንድ እንግዲህ ባሉበት ሙኒሲፓሊቲዎች የቀብር አቅጣጫዎችን እንድናሳይኛ ጋር ነው የሚደውሉትና ከ10 የማንሱ ኢትዮጵያውያን እንግዲህ እዚህ ሀገር እንግዲህ ወታቸው አልፎ እዚህ ወደ አፍሪካ ነው የተቀበሩት። ጆሃንስበርግ እንዲሁም ሊምፖፖ፣ ፖሞላንጋ እናም ዌስተርን ኬፕ ወደ ኬፕ ታውን ማለት ነው። በእነዚህ ኤሪያዎች ላይ እንግዲህ ወገኖቻችንን ያጠንበት ሁኔታ ነው ያለው።
አቶ ፋኖስ በአሁኑ ወቅት በሽታው በደቡብ አፍሪካ በሰፊው መስፋፋቱ በአገሩ የሚኖሩ ትውልድ ኢትዮጵያውያንን አስጊ ሁኔታ ላይ ጥሏቸዋል ብለዋል። የደቡብ አፍሪካ መንግስት በሽታው መስፋፋቱን ተከትሎ እርምጃዎችን ወስዷል። በሀገሩ ያሉት ትውልድ ኢትዮጵያውያን ወረርሽኙን ተከትሎ የተወሰደው እርምጃ ህይወታቸውን ማናጋቱን ይናገራሉ። መለስ ጎጃም በጆሃንስበርግ ከተማ አቅራቢያ የሚኖር ትውልድ ኢትዮጵያዊ ነው። የአንድ ልጅ አባት መለስ ባለው ትንሽዬ የፍጆታ ዕቃ መሸጫ ሱቅ ቤተሰቡን ማስተዳደር እየከበደው እንደመጣ ይናገራል።
ገበያ የለም። ይሄን ማገጆ በፊት ባለቤትም ሰው ቤት ነበረ፣ ቡና ፍልተ ያው እንትን ምስለው እዛ ሁኔታ ያው ይሄ በሽታ ከገባ ወዲህ ስራም ይሄን አይልም ነው። በተለይ አሁን ባለትዳር ሆኖ ቤተሰብ ላለው ሰው በጣም ከባድ ነው። የቤት ኪራይ ያስቸግራል። ድሮ የሚሸጡ እቃዎች ብዙ ነገሮች አሉ እዚህ ሀገር። አሁን ሰዎች የዚህ ሀገር ዜጋ የሚጠቀሙ ነገሮች እንትን አሉ። እነዛን አሁን አንሸጥም፣ በሽታም ስላለ ተከልክለዋል። በዛ ሁኔታ አሁን ሱቅ የሚሰራ ሰው በጣም ደካማ ነው። አሁን 3000 የሚሰራ ሰው 1000 ሊሰራ ነው በአሁኑ ጊዜ። አሁን ዜጋ ነው በብዛት እየሞተ ያለው። ለወደፊት እንግዲህ ምን አይነት ጥንቃቄ ይኖራል? እንግዲህ እኛ አሁን ለወደፊት ሰው ውስጥ እንዴት ሆኖ ይኖራል የሚባለው ነገር እንግዲህ በጣም ከባድ ነው፣ አስቸጋሪ ነው። በዚህ ተቀጠለ በሽታ ካልቆመ እንግዲህ ያው ሰው ይታመማል። ግማሽ እየዳነ ግማሽ እየሞተ ነው ያለው።
ጋዲሳ ገመቹ በደቡብ አፍሪካ ለ8 ዓመታት ኖረዋል። በጉልበት ስራ እንደሚተዳደር የገለጸው ጋዲሳ የኮሮና ቫይረስ ከተከሰተ ወዲህ ስራ በመጥፋቱ ለችግር መዳረጉን ይናገራል።
ኩምኒኩን ዱሁን ኢኮኖሚ ትባየኑ ሚዴ ሲገራ በቀጥታ ከሱማ ሰበብን ሳ
የዚህ በሽታ መከሰት በሀገሩ በስደተኝነት የምንኖር ሰዎችን በኢኮኖሚ ረገድ በጣም ነው ይጎዳል። ምክንያቱም የሀገሩ ዜጎችን የሚረዳው የደቡብ አፍሪካ መንግስት ነው። ትውልድ ኢትዮጵያውያን ስደተኞች ወይም የሌላ ሀገር ዜጎች ተወላጆችን የሚረዳ አካል የለም። ስለዚህ ክፉኛ ተጎድተን ያለ ነው። ወደ ሀገራችን እንዳንመለስ ድንበር ዝግ ነው። ዛሬ እንጂ ነገ ምን እንደሚገጥመን አናውቅም ይላል ጋዲሳ። ጋዲሳ ስራ የተቋረጠባቸው ኢትዮጵያውያን መንገድ ላይ የወጡ እንዳሉ ጭምር ገልጸው እሱም በጓደኛው ቤት በጊዜያዊነት ተጠልለው እንዳለ ተናግረዋል። ጋዲሳ እንዲሁም ሌሎች ያነጋገርናቸው ደቡብ አፍሪካ ነዋሪ ትውልድ ኢትዮጵያውያን ለብዙዎች ሰብአዊ ድጋፍ እንደሚያስፈልጋቸው ገልጸው ነገር ግን ስደተኞችን ያገዘ አካል እስካሁን አለመኖሩን ጠቁመዋል። በደቡብ አፍሪካ የትውልድ ኢትዮጵያውያን ማህበረሰብ ጸሐፊ አቶ ፋኖስ ኃይሌ ለተቸገሩ ኢትዮጵያውያን የማህበረሰብ መሪዎች የተቻላቸውን አድርገዋል ይላሉ።
የደቡብ አፍሪካ መንግስት ያው ለዜጎቹ አንዳንድ ሪሊፎችን ሰጥቷል። እንግዲህ ፎሬነሮች በዚህ ሀገር የሚገኙት ፕሮፐር የሆነ ዶክመንት ያላቸው ሰዎች 350 ራንድ የደቡብ አፍሪካ እንዲያገኙ ኦፖርቹኒቲ አመቻችቷል። ያንን ኳሊፋይ የሚያደርጉ ወገኖቻችን እንዲያገኙ ምቹ ሁኔታ ፈጥሯል። ግን አዜ ኢትዮጵያን ኮሚኒቲ ደግሞ እኛ የተጎዱትን ወገኖቻችንን ለመርዳት ስፔሻሊ ቢዝነስ ኤሪያ ላይ እዚህ ጆሃንስበርግ እና ፕሪቶሪያ በሚባል ከተማ አካባቢ አንዳንድ እንቅስቃሴ አድርገን የተወሰኑ ኢትዮጵያውያንን እንግዲህ በምግብ አቅርቦትና በአንዳንድ ነገር ለማገዝ ሞክረናል። አሁንም የምግብ ችግርና አንዳንድ ችግር ላለባቸው ሰዎች ይሄ ኢንተርናሽናል ኦርጋናይዜሽን ፎር ማይግሬሽን አንድ ኦፖርቹኒቲ አምጥቶ የተቸገሩ ሰዎችን መዝግበን ወደ እነሱ አስተላልፈን እንግዲህ የነሱን ምላሽ እየተጠባበቀን እንገኛለን። በጣም የተቸገሩ ሰዎችን ለመርዳት ማለት ነው። ከዛ ያለፈ ደግሞ ወደ ሀገር ቤት ለመመለስ የሚፈልጉ ሰዎችን ይሄ ድርጅት ያለማቀፍል ሰድርጅት አግዛለሁ ብሎ ከኮሚኒቲና ከኤምባሲያችን ጋር ስለተነጋገረ ሰዎችን መዝግበን ያለማቀፍ በረራዎች እስኪከፈቱ ጠብቀን ነው ያለነው። ወደ 80 ምናምን ሰዎች ወደ ሀገር ቤት ለመመለስ በነጻ እንዲመለሱ ቲኬት ድጎማ ለማድረግ ቃል ገብቷል ያለማቀፍ ስደተኞች ድርጅት።
አቶ ፋኖስ ኢትዮጵያውያኑ በበሽታው እንዳይያዙ በድር በቤተ እምነቶችና በሌሎች ማህበራዊ ተቋማት በኩል ግንዛቤ የመስጠት ስራ እየተሰራ መሆኑን፣ ክፉኛ ለተጎዱም ድጎማ የማሰባሰቡ ስራ ይቀጥላል ብለዋል። እስከዛሬ ድረስ በደቡብ አፍሪካ ከግማሽ ሚሊዮን ህዝብ በላይ በኮሮና በሽታ የተጠቃ ሲሆን ከ10000 በላይ ደግሞ በዚህ በሽታ ህይወታቸውን አጥተዋል። ለአሜሪካ ድምጽ ከናይሮቢ ከናይሮቢ
የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንተናበታችሁ ፕሮዲውሰሯ ብርሃን ኃይሉና እኔም ሳስተናግዳችሁ የቆየሁት ሰለሞን አባተ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። እባክዎ ራስዎን ከኮሮና ቫይረስ መጠበቅ አይዘናጉ። ሰላም ጤና ይስጥልኝ። ደህና ደሩ።